கலையா. ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን፣ የእሁድ ምሽት የጥር 7 2015 ዓ.ም የጋቢና ቪ መሰናዶ ጀምሯል። ኤደን ገረመው መሰናዶውን እየመራው፣ ብርሃን ኃይሉ ደግሞ በቅንብሩ ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ዛሬም እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግመው ቢሰሙ ያላቸው ነው ወደ እናንተ ይዘን የመጣነው። አስቀድመን ወደ ቴክኖሎጂ መንደር ነው ጎራ የምንለው። የሰው ሰራሽ ልህቀትና ሮቦቲክስ ውቀቶችን ለማህበረሰቡ በማዳረስ ረገድ የቀደመ ስም ያለው አይኮግላብ ከሰሞኑ ደግሞ ህጻናትና ታዳጊዎችን ከዘርፉ ጋር የሚያስተዋውቅ ተንቀሳቃሽ ማስተማሪያ ይፋ አድርጓል። አስፈላጊ የማስተማሪያ ቁሳቁሶች የተሞሉለት የመኪና ውስጥ ማስተማሪያ ዲጂትራክ የሚል መጠሪያም አለው። ስለአገልግሎቱ የበለጠ ለማወቅ ከአይኮግ አጋር መስራችና ዋና አማካሪ ጌትነት አሰፋ ጋር ታምስዩም አጭር ቆይታ አድርጓል። አስቀድሞ ጌትነት የመርሃ ግብሩን ዓላማ ከሚያስረዳበት ቆይታቸው ይጀምራል።
አይኮግላብ የአርቲፊሻል ኢንተለጀንስ ካምፓኒ ሆኖ ስራ የጀመረው 2013 ላይ ነው። በወቅቱ አይታወቅም አርቲፊሻል ኢንተለጀንስ ማለት ይቻል ነበር። ከምንሰራቸው የሶፍትዌር ዲቨሎፕመንት ፕሮዳክቶችን፣ ሰርቪሶችን እና ስራዎች ባሻገር የትምህርት ተቋማቶች ላይ ነበረ ከፍተኛ ስራዎች ስንሰራ የነበረው። ኦልሞስት ወደ 5-6 ዓመት እንደዚህ አይነት ስራዎች በየዩኒቨርሲቲዎች ላይ ጥሩ ስራዎች ሰርተናል ብዬ አስባለሁ። በካሪኩለም ደረጃ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ እንዲሰጥ በዛ ወቅት በነበሩ ሳይንስ ቴክኖሎጂ ሚኒስትሮች፣ ኤጁኬሽን ሚኒስትሮች ጋር አብረው በመሆን በመስራት ሁሉ ዩኒቨርሲቲዎች በትንሹ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ ኮርስ እንዲሰጥ በትምህርት ሚኒስቴር ደረጃ ስራዎች ሰርተናል። እነዚህን ስራዎች ስንሰራ ነበር። አብዘርቭ ካደረግነው ውስጥ አንደኛው ያው የተማሪዎች ላብራቶሪ እጥረት እና አድቫንስ ለሆኑ ቴክኖሎጂዎች አክሰስ በጣም እጥረት አለ። በወጣቱ በኩል የመጀመሪያ እይታ ማየት በጣም ችግር አለ፣ ከአዲስ አበባ ውጭ ያሉ ከተማዎች ላይ ማለት ነው። እና በየከተማው ላብራቶሪዎች መገንባት፣ በየዩኒቨርሲቲው ደግሞ በዛ ደረጃ የተዘጋጁ ሰዎችን ማፍራት ኢኮኖሚካሊ ትንሽ ያዝ ያደርጋል። ያሰብነው ምንድን ነው፣ አትሊስት ዲጂትራክ በሚባል ፕሮጀክት ላይ በኮንቴነር ኦር ባስ ውስጥ ወጣቶች ኤርሊ ስቴጅ የሆኑ ልጆችን እንዲያዩ ከዛ በኋላ ራሳቸው ደግሞ ፎከስ አድርገው ኤክስፕሎር እንዲያደርጉ ለማድረግ ነው።
ዲጂትራክ የሚባለው እንግዲህ በመኪና ውስጥ የተዘጋጀ ተንቀሳቃሽ ቤተሙከራ እንደሆነ ነው የተገነዘብ ነው። በውስጡ ምን ምን ነገሮችን ይዘዋል? መሰረታዊ ትምህርት ዝግጅቶችንስ ምን ያህል ያካተተ ነው?
የተለያዩ አይኦቲ ዲቫይሶች አሉት ላብራቶሪ ውስጥ፣ ሮቦቶች አሉት፣ ኤሌክትሮኒክስ ዲቫይሶች አሉት፣ ቤዚክ አርቲፊሻል ኢንቴሊጀንስ የሚማሩበት ሶፍትዌር ኪቶች አሉት። የተሟላ ላብራቶሪ ነው። በነሱ እድሜና በነሱ ካታጎሪ እንዲህ ይቻላል ወይ? አሀ እኔ ፕሮግራም ማድረግ እችላለሁ ወይ? እኔም ኢንተርኔትን፣ ኮምፒውተርን፣ ላፕቶፕን ተጠቅሜ ፕሮጀክት መስራት እችላለሁ፣ ኢንካም ጀነሬት ማድረግ እችላለሁ፣ ቢዝነስ መስራት እችላለሁ የሚል አሀ ሙቭመንትን ለመፍጠር የሚያስችል ኢንሳይት ነው እየፈጠረን የምንሄደው። ኢማጂን አንድ ሩላር ሳይድ ያለ ምንም አይነት ኢንተርኔት ላፕቶፕ አይቶ የማያውቅ ሰው እነዚህን ኮምፒውተሮች ኤሌክትሮኒክሶችን ለመቶ ሰዓት ነክቶ ምን አይነት ነገራቶችን ኢማጂን ሊያደርግ ይችላል? ከዛ ሰዓት ጀምሮ ያው አይተኛም ያ ልጅ። በተቻለ መጠን ወደዚህ ኢኮኖሚ ወደዚህ ነገር ለመቀላቀል የሚፈልጉ ሰዎች ሊፈጠሩ ይችላሉ። አንዳንዶቹ ደግሞ ምንም ላይመስላቸው ይችላል። ሁሉንም ሰው በአንድ ካታጎሪ ውስጥ መከፋፈል ይከብዳል። ኮምፒውተር አይቶ ማያቅ፣ ላፕቶፕ አይቶ ማያቅ፣ ኢንተርኔት ነክቶ ማያቅ፣ ሶፍትዌር ፕሮግራም አድርጎ ማያቅ፣ አይኦቲ ዲቫይሶችን አይቶ ማያቅ እነዚህ ሰዎችን አሃ ሙቭመንት መፍጠር እና እነሱ ደግሞ ራዲካሊ ሙቭ እንዲያደርጉ ማለት ነው። እንደ አንድ ምሳሌም እንደ ዲጂትራክ ያው ይህን ሊድ የምታደርገው ቤተልሔም ደሴ እንደ ሚዲያዎች ላይ ምኖች ላይም እንደምትጠቅሰው ከሆነ ከአስራ መቶ በታች ባለ ጊዜ ነው ኮምፒውተር የመጀመሪያ ኮምፒውተርን በመነካካት ከዛ ሰዓትና ደቂቃ ጀምሮ ነው እንግዲህ ፕሮግራም ማድረግ እችላለሁ፣ መለወጥ እችላለሁ ወደሚሉ ኢንስታንሶች እንደዛ እንድታስብ ያደረጋት ማለት ነው።
ስለዚህ ህጻናትና ታዳጊዎች በለጋ እድሜያቸው ከዘርፉ ጋር እንዲተዋወቁ ወይም እንዲመሰጡ የማድረግ የመጀመሪያ ሂደት ነው ማለት ነው
ማለት ይቻላል።
ዝርዝር መግለጫችሁ ላይ የተመለከትኩ ነበር። በዘርፉ ውስጥ ያሉ የዕውቀት ክፍተቶችን በመሙላት ረገድ የራስዎ አስተዋጽኦ እንደሚያደርግ ተቃቅሳችኋል። በምን መንገድ ነው ይሄንን ክፍተት ሊሞላ የሚችለው? በምን መንገድ ነው ሚናው የሚገለጸው?
እንደኔ ዘርፉ ላይ የሚመጡት ታዳጊዎች ራሳቸውን አዘጋጅተው ወደ ዩኒቨርሲቲም ወደ ተለያዩ ተቋማቶች በሚገቡ ጊዜ ራሳቸውን ፕሪፔር እንዲያደርጉ ያደርጋቸዋል ብዬ አስባለሁ። እና የአርቲፊሻል ኢንቴሊጀንስ፣ ሶፍትዌር ዲቨሎፕመንት፣ የአይቲ ኢንዱስትሪ፣ ፎርዝ ኢንዱስትሪያል ሪቮሉሽን እነዚህ የምንላቸው ነገራቶች በሙሉ በአገር ደረጃ ካሰብነው እንደ ኢትዮጵያም ከፍተኛ ፍላጎቱ የሃርድዌር ኦር ኢንዱስትሪ መገንባት ምናምን ሳይሆን የሰዎችን አይምሮ መገንባት ነው የሚያስፈልገው። ሰው እዛ ኢንዱስትሪ ደግሞ ሬዲ የምናደርገው አመለካከታቸው ስባቸው በዚህ ኢኮኖሚ ዓለምን እይታ ማየት አለባቸው። ከዶሜስቲክ እይታ ወጥተው ግሎባል እይታዎች ሲኖራቸው አውት ኦፍ ከነዚህ ሚሊዮኖች ውስጥ መቶዎቹ መቶ ሺዎች የሚቆጠሩ እዚህ ኢኮኖሚ ላይ መቀላቀል ከቻሉ አይ ቲንክ ለሀገር በቢሊየንስ ኦፍ ዶላር ጀነሬት ማድረግ የሚችሉበት ፖሲቢሊቲዎች አሉ። እና ኢንዱስትሪዎቹ ደግሞ እንደምናያቸው ነው፣ በጣም በጥቂት ሰዎች ላፕቶፕ ሁሉ ሰዎች ፕሮግራመሮች እየጀመሩ ሀንድረድስ ኦፍ ሚሊዮን ዶላር ቢሊዮን ዶላር ኢኮኖሚ ጀነሬት ማድረግ የሚችሉ ሰዎች የሜንስትሪም ዜና ነው። በቀላሉ በአሁኑ ሰዓት የሚሰሙ ዜናዎች ናቸው። ኢቨን ከአፍሪካም ተነስተው ግሎባል ማርኬት ለኢምፓክት መፍጠር የቻሉ ሰዎች እየተፈጠሩ ነው። እንደነዚህ አይነት ሰዎችን ለመፍጠር በጣም ይረዳል ብዬ አስባለሁ። መሰረትም ኤጁኬሽን አንደኛው መሰረት ነው። ሁለተኛው ደግሞ ኢንፍራስትራክቸር ነው። ስለዚህ ኤጁኬሽን ኢንፍራስትራክቸር ነው። ኢንፍራስትራክቸር ደግሞ በአሁኑ ሰዓት ኢኮኖሚ ላይ ፈቅድልን ይችላል። እያንዳንዱ አካባቢ ላይ የሚያስፈልጉ መሰረታዊ የኮምፒውተርና የኤሌክትሮኒክስ ሃርድዌር ላቦራቶሪ መገንባት አይቻልም ብሎ 100% ማስቀመጥ አልችልም። ምክንያቱም ያው የመንግስት የራሱ የተወሰኑ ፕራዮሪቲዎች ሊኖሩ ይችላሉ፣ አላውቅም። እነዚህ በጣም ታለንትድ የሆኑ በጣም ሀይ ኢንፍራስትራክቸር የሆኑ ላቦራቶሪዎችን በየቦታው ቢገነቡ ልጆች መጫወቻና ሙያ ቦታ አሟልተላቸው ዘ ቤስት ፕሌየር ዓለም ላይ ኮምፒት የሚያደርግ እንደምታፈራው ሁሉ ኮምፒውተርም ሶፍትዌርም ተመሳሳይ ነው። የሚለማመዱበት ኢንቫይሮንመንት በመፍጠር ያ ኢንቫይሮንመንትን ከፈጠርክ በኋላ ዘ ቤስት ፕሮግራመር ወይ ደግሞ ዘ ቤስት ኢንተርፕረነር ቴክ ፋውንደር መፍጠር ይቻላል። ኢንቫይሮንመንቱ ከሌለ ግን ያ ሰው የመፈጠር ቻንሱ ፕሮባቢሊቲ እየቀነሰ ነው። ዲጂትራል ኢንፍራስትራክቸርን ብሬክ አድርጎ ዲሴንትራላይዝድ የሆነ ሲስተም ይፈጥራል ብዬ አስባለሁ። በዚህ አይ ቲንክ ሀገሪቷንም ይረዳል፣ ኢኮኖሚውንም ይረዳል፣ ወጣቶችንም ይረዳል ብዬ አስቀምጣለሁ።
የት ከተሞች ይህንን ቤተ ሙከራ ለመውሰድ ሞክራችሁ? ለወደፊቱስ ምን አይነት ከተሞችን ለማካተት ወይም ምን አይነት ስፍራዎች ላይ ያሉ ህጻናትና ታዳጊዎች ከዘርፉ ጋር እንዲተዋወቁ ለማድረግ አቅዳችኋል?
አሁን ኒርባይ አዲስ አበባ የሆኑ ኤሪያዎች ላይ ነው ለሙከራ እያደረግን ያለ ነው። ነገር ግን ያው ፕራዮሪቲ የሚሰጠው በፖፕሌሽን ዴንሲቲ ያለባቸው አካባቢዎች ላይ ሎኬሽኖች ላይ እየሄድን መሄድ እንችላለን። የትኛው ቦታ ላይ የሚል ገደብ የለንም። ሁሉም የኢትዮጵያ ሎኬሽኖች ላይ መሄድ እንችላለን። ያው ፕሮግራማችንም እንደዛ ነው የሚሆነው። ሰዎች እና ወጣቶች ብዙ ያሉበት ኤሪያዎች ላይ ሞር እየተጓዘ ዲጂትራኩ ካቨር ያደርጋል። ፕሮግራሞች አሉ። በአመት ውስጥ ሁሉም ቦታዎች ላይ እንደርሳለን ብለን እናስባለን። ቢያንስ ከ18-21 ሎኬሽኖች ላይ ሙቭ አድርገን ትምህርቱን ኤጁኬሽንን እንሰራለን። ግን የሚያልቅ ፕሮግራም አይደለም። በየአመቱ ይሄ ይቀጥላል። አክሰስ ቱ ካፒታልም ኢንቨስተር ፈንድ የሚያደርጉ ተቋማቶች ከተገኙ ደግሞ ማብዛት ይቻላል። ብዙ ካፒታል ደግሞ ካለ ላቦራቶሪዎቹ እያቋቋሙ የሰው ኃይሉን ትሬን እያደረጉ ፊዚካል ሎኬሽን ማድረግ ይቻላል። ይሄ ሞቫብል ሎኬሽን አማራጭ ስለሌለ ነው፣ ተደራሽነቱን ለማስፋት ነው።
እጅግ በጣም አመሰግናለሁ። ጌትነት አሰፋ የአይኮግ ላብ አጋር መስራች፣ እንዲሁም ደግሞ አሁን ዋና አማካሪ ኃላፊነቶችን ትሰራለህ። ዲጂትራክ ስለተሰኘው አዲሱ ህጻናትና ወጣቶች ላይ ያተኮረ መርሃ ግብር ለአድማጮች ስለነገርክልን ስላጋራህልን በእጅጉ አመሰግናለሁ።
እኔም አመሰግናለሁ። ወጣ
ከጋቢና ጋር ነው ያላችሁት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። እዚህ ጋር የሙዚቃ አፍታን ውሰድ።
Love you, Watson. And mention is kind of
ተመልሰን መተናል። ጤናማ የእናትነት ወር በመላው ዓለም ከጥር ወር መግቢያ አንስቶ እየታሰበ ይገኛል። በኢትዮጵያም መከላከል በመንችላቸው ምክንያቶች የሚከሰቱ የእናቶችን ሞት በጋራ እንግታ በሚል ቃል እየታሰበ ይገኛል። ሳምንት ውስጥ በቀጥታ የስልክ መስመር ላይ ከባለሙያ ጋር ውይይት አድርጌ ነበር። ወደ ውይይቱ ነው የምንሻገረው። እንግዳችን የማህፀንና የጽንስ ሐኪም ሲሆኑ በቅዱስ ጳውሎስ ሆስፒታል ውስጥ ሬዚደንት ናቸው። ዶክተር አህመድ አደም ይሰኛሉ። ጤና ይስጥልኝ ዶክተር አህመድ፣ እንደምን አመሹ? በጣም ነው የማመሰግነው ጥሪያችንን አክብረው ስለተገኙ። እንግዲህ ከውይይት ሰዓታችን እንዳንሻማ በቀጥታ ወደ ውይይቱ ነው የማልፈው። ለመሆኑ ጤናማ እናትነት ወይም ደግሞ ጤናማ ሴት ስንል ምን ማለታችን ነው? እስቲ ከሱን ጀምር።
አሁን ጤናማ እናትነት ማለት ወይም በእኛ ደይቱ ዳያክቲቪቲ እንደነገርኩሽ ጳውሎስ ሆስፒታል የሚሰራው ነው። ምንድነው ብዙ ጊዜ ፐርቨንሽን ቤተር ዳን ኪውር እንላለን። እኛ ማለት መከላከል ከማከም ቀድሞ የሚገኝ መሆን አለበት ማለት ነው። እና ጤናማ እናት ማለት ሞስት ይሄ ምንድነው ማውራዳ ጤናማ እናት ማለት ሲጀመር ጤናማ እናት የምንላቸው ማን ናቸው የምንላቸው ናቸው። ጤናማ እናት እናቶች የምንላቸው የመጀመረ እነዚህ ከላላ የህብረተሰብ መጽሐፍ 15:49
የሚገኙ እናቶች ናቸው። ይህ እና ደግሞ 15 የሚሆነው የጀነራል ከጀነራል ፖፕሌሽን ወይም ከአጠቃላይ ህብረተሰቡ 2/3 የሚወስል ሲሆን እነዚህ ጤናማ እናት አለ ማለት ሲቀጥል ጤናማ ልጅ አለ ማለት ነው። ስለዚህ ጤናማ እናት ያካተተው ነው ማተርናል ኤንድ ቻይልድ ሄልዝ የምንለው ይጠቃለላል ማለት ነው። ጤናማ እናትያ ብዙም ጤናማ እናት ሲኖረሽ በሁሉም ሰው ምንድነው ጤና የሚለውን ይጀመር ደብሌቾ ወይ ደግሞ ይሄ ባለም አቀፍ ጤና የሚገልጠው ምንድን ነው? በሁሉም ሳይካትሪካሊ ክሊኒካሊ ሜንታሊ ጤናማ ሆኖ መገኘት አለበት አንድ ሰው ነው የሚባለው። ያ ማለት በአካል በቁመና በአስተሳሰብ እና በጭንቅላት ማለት ነው። ይህ ጤናማ እናትና ልጅ ማለት ጤናማ እናት ስትኖር ጤናማ ልጅ ይኖራል ማለት ነው። ስለዚህ አብዛኛው ይሄ 2/3 የሚሆነው የዓለም ጠቅላላ ፖፕሌሽን ወይም ህዝብ ነው 2/3 የሚወክለው ህጻናትና እናቶች ናቸው። ይህ ማለት ደግሞ ከ15-49 እድሜ የሚገኙት አብዛኛዎቹ ከዓለም 21% ይወክላሉ ማለት ነው። በተጨማሪም ነፍሰ ጡር እናቶች በጠቅላላ ከዓለም 4.5% ይወክላሉ ማለት ነው። ሌሎች ደግሞ ከ15 ዓመት በታች ያሉት 47% ይወክላሉ ማለት ነው። ከ5 ዓመት ያሉት በታች ያሉት ደግሞ 18% ይወክላሉ ማለት ነው። ህጻናቶች ደግሞ ኢንፋንት የምንላቸው እነሱ ምንድነው የዓለምን 4% ይወክላሉ ማለት ነው። ስለዚህ ይህ ማለት
ትልቅ አሃዝ ነው።
ከ15 49 ያለው 21% ከሆነ ይሁን ከ15 ዓመት በታች ያለው ደግሞ 47ቱን ከወከለ አጠቃላይ ሲደመር ወደ 58% የሚሆነው ጠቅላላ ህዝብ ምንድነው የሚወክለው ማተርናል ኤንድ ቻይልድ ሄልዝ በሚለው ውስጥ ይጠቃለላል። እና ይህ ማለት ደግሞ 3/3 የዓለም ክፍል ጤናማ ክፍል ነው ማለት ነው። ወይም ልክ ጤነኛ እናትና ጤናኛ ልጅ ባለ ማለት 58% የሚሆነው ጄኔራል ፖፕሌሽን የዓለም አቀፍ ህዝብ ጤነኛ ነው ማለት ነው ማለት ነው።
እርሶ በሚሰሩበት ሆስፒታል ውስጥ ብቻ ሳይሆን ደግሞ እንዲሁም በመላው ሀገሪቱ ያሉ መሰረታዊ የሚባሉ ከእናቶች ጤና ጋር ያሉ ተግዳሮቶች ምንድን ናቸው?
አሁን ምንድን ነው የእናቶች ጤና ማለት ወይም ከዚህ በኢትዮጵያ ሕዝቢያችን ከእኛ በየቀኑ ከምናያቸው እናቶች ጤናማ እናት እንዲኖር ምንድን ነው ቅድመ ክትትል፣ የእናቶች ቅድመ ክትትል እና ድህረ ክትትል ያስፈልግቸዋል ማለት ነው። ከኛ ከሙያው አንጻር ቅድመ ክትትል የምንለው ወይም አንቲናታል ኬር የምንለው ነው። እሱ ምንድን ነው እናቶች ገና ከማርገዛቸው ቀድሞ እና ካረገዙም በኋላ ውስጥ ያለው ክትትል እና ካረገዙም በኋላ ያለው ክትትል ማለት ነው። ስለዚህ እናቶች ገና ማርገዝ ሲፈልጉ ወይ ደግሞ ለወደፊት እቅድ ሲኖራቸው ቀድሞ ክትትልና ሙሉ የጤንነት ምርመራና ቼክአፕ ያስፈልጋቸዋል ማለት ነው።
እሺ፣ እንግዲህ በብዛት የሚነሱ ነገሮች አሉ። የመጀመሪያው ነገር ከግንዛቤ ጋር የሚያያዝ ነው። እናቶች ከ6 ወር በኋላ ባለው ጊዜ ነው ወደ ሆስፒታል የሚመጡት እና ከዛ አኳያ ያለው ግንዛቤ ምን ይመስላል? እስቲ መጀመሪያ ቀድሞ በመምጣታቸው የሚያደርጓቸው የሚያገኟቸው ነገሮችስ ምንድን ናቸው?
ምንድነው እናቶች ቀድመው የክትትል በሚያደርጉበት ጊዜ ከኛን ሀገር ወይም ደግሞ ጠቅላላ ዴቨሎፒንግ ካንትሪ ወይ ደግሞ ታዳጊ ሀገሮች የሚታያቸውን ይታዩና በአሜሪካ ጥናቶች የሚያመለክቱት ምንድን ነው 50% በላይ የሚሆኑት እርግዝናዎች አምፕላንድ ናቸው ይባላል። ያት ሚንስ ሳይፈለጉ የተደረጉ እርግዝናዎች ናቸው ማለት ነው። ራዘርዛን ዴቨሎፒንግ ካንትሪ ወይም ዴቨሎፒንግ ካንትሪ ከምንላቸው ዴቨሎፕድ ካንትሪዎች ራሱ 50% አንንትር ሲሆኑ የእኛን መገመት ደግሞ አያዳግትም ማለት ነው። ስለዚህ እናቶች ቀድመው እርግዝና ፕላናቸውን ማውጣት አለባቸው። ከዚህ ምንድነው ከፋሚሊ ፕላኒንግ ይጀምራል። ባለፈው እንደነገርኩሽ በጳውሎስ ሴፕቴምበር 24 እና ሴፕቴምበር 26 ይህን ቀን አክብረን ውለናል። ሆስፒታል ውስጥ ምንድነው የቤተሰብ ምጣኔ በዓለም ላይ የተከበረበት ቀን ነው እና ይህን አንዋንትድ ፕሬግናንሲ ወይ ደግሞ የማይፈለግ እርግዝና ለመከላከል ከዛ ይጀምራል። መጀመሪያ ከቤተሰብ ምጣኔ ይጀምራል። ከቤተሰብ ምጣኔ አገልግሎት መጠቀም አለባቸው እናቶች ማለት ነው። ከዛም ቀጥሎ እርግዝናውን በሚፈልጉት ወቅት ደግሞ ቀድመው ሙሉ የጤንነት ምርመራ ማድረግ ከዛም ከጨረሱ በኋላ ልክ በሚያረግዙበት ጊዜ በመጀመሪያ ሶስት ወራቶች ራሳቸውን ወደ ጤና ጣቢያ እርግዝ መሆናቸው ወይ ደግሞ አንድም ወይም የሁለት ወርም የወር አበባ መቅረቱን ካወቁ አስቀድሞ መሄድ አለባቸው ማለት ነው። በዚያን ጊዜ የሚደረጉ መሰረታዊ ምርመራዎች ይኖራሉ። መሰረታዊ ምርመራዎቹ ከብዙ ነገር ይከላከላል። አንደኛ ቀድሞ ይሄን እርግዝና ያለመሳካት ወይ ደግሞ ያልሳካ ለመከላከል ያግዛል። ይሄ ሚስኬሬጅ የምንለው ወይ ደግሞ ውርጃ የምንለው ማለት ነው። እነዚህ ጋር ተያይዘ የስኳር ምርመራዎች፣ የኤች አይ ቪ ምርመራዎች፣ የደም ግሩፕ አይነት፣ የሽንት ምርመራዎች እና ረዘም ያሉ ከቤዚትም አለፍ ያሉ ምርመራዎች እና እንዲሁም አልትራሳውንድ ምርመራዎች በመጀመሪያው ሶስት ወራቶች ሲያደርጉ ከሁሉም ይሄ አሁን በእኛ በሜይ 22 ምንድን ነው የእርግዝና በእርግዝና የተነሳ የደም ግፊት ተከብሮ ውሏል። ሜይ 22 ላይ ጳውሎስ
ባለፈው ግንቦት ማለት ነው
ከእናቶች ባለፈው ሜይ 22 ተከብሮ ውሏል። ምንድን ነው እሱ ጥሩ ኢኒሽቲቭ ሲሆን ጥሩ ኢኒሽቲቭ ነው። ምክንያቱም ወደ 23% የሚሆነው የእናቶች ሞት የሚከሰተው እነዚህ ሃይፐርቴንሲቭ ሪሌትድ ፕሬግነንሲ የምንለው የተነሳ የሚከሰት ከእናቶችን ወደ ሞት የሚዳርግ እና ለውርጃም የሚዳርግ እንዲሁም ቀድሞ እናቶች እንዲወልዱ ጊዜ ሳይደርስ የሚያደርግ በሽታ ነው እና በጳውሎስ ሜይ 22 ላይ ተከብሮ ውሏል። የተወሰኑ የሚዲያ አካላቶችን ለመገኘት ሞክረዋል። ስለዚህ የተነሳ ጥሩ ግንዛቤ ለህብረተሰቡ ይፈጠራል ብዬ አምናለን። ስለዚህ እናቶች ሞት ጋር ተያይዞ አሁን አለን መረጃ ወደ 647 ፐር መቶ ሺህ ወይ ደግሞ በመቶ ሺህ የእናቶች ከ15-49 ባለ እድሜ ሴተን አንስቶ ወደ 647ዎቹ ይሞታሉ ማለት ነው። በዚህ የተመሰገን መፈረም ታሪክ የሚለው ወደ እናቶች ሞት እስከዚህ ድረስ ይደርሳል። ወደ ኬንያ ሲሄድ የጎረቤት ሀገር ከኛ ዝቅ ብሎ ይገኛል። ወደ 414 ነው ፐር መቶ ሺህ ላይፍ በርዝ ወይ ከ15-49 ያለ እድሜ በናክስ የሚሞቱት ያን ያህል ቁጥር ይደርሳል። ስለዚህ እኛ ኦልሞስት ከአፍሪካን ሀገሮች ቀዳሚን ቁጥር ይዘን እንገኛለን ማለት ነው። ስለዚህ እናቶች በዚህ ምክንያት መጀመሪያ በሚያረግዙበት ጊዜ ወደ ጤና ጣቢያ ሂደው የደም ግፊታቸውን መለካት፣ ሌሎችን መሰረታዊ ምርመራዎችን ማድረግ ከእነዚህ ለመተኛ ከመሳሰሉት የእርግዝና ተከትለው የሚመጡ ኮምፕሊኬሽኖች ወይም ጉዳቶች ቶሎ ከተገኙ ቶሎ ለመለየት አሉ ደግሞ ቶሎ ለማሰብ ይረዳል ማለት ነው።
እስቲ ግን ዶክተር ስለ ወሊድ ደግሞ እናንሳ። በወሊድ ወቅትስ ሊደረጉ የሚገቡ ነገሮች ምንድን ናቸው? እንደው በሆስፒታልም በቤትም አካባቢ ሲወለድ መደረግ ያለባቸውን እናንሳ፣ ከዛ አጠር አድርገው ደግሞ ስለ ድህረ ወሊድ ይነግሩኝና እንጨርሳለን። ግን የወሊድ ወቅቱን እስቲ እናንሳ መጀመሪያ።
በወሊድ ወቅት ምንድን ነው ቀድመው እናቶች የወሊድ መቃረብ የወሊድ ጊዜያቸው በሚቃረብበት ጊዜ በሆስፒታል ባለሙያዎች ወይ ደግሞ በጤና ባለሙያዎች የሚነገሩ አደገኛ ምልክቶች የሚባሉ አሉ። ከእነዚህ ውስጥ ምንድን ነው ቀድሞ የሽርት ውሃ መፍሰስ፣ ከምጥ በፊት የደም መፍሰስ፣ እንዲሁም የራስ ምታት፣ ብዥ ማለት፣ በደረት ላይ የማቃጠል እንዲሁም ሌሎች ቦታ ላይ ይሄ ምንድነው መንቀጥቀጥ ነው የሚባለው እና ሌሎችም አይነት አደገኛ ሳይኖች በሐኪሞች ወይም በጤና ባለሙያዎች ይነገራሉ። ቀድመውም የምጥ ምልክቶችን እንዲለዩ ይደረጋል። ስለዚህ እናቶች እንደዚህ አይነት ነገሮች በሚያደርጉ ጊዜ ይህ አደገኛ ነገር መሆኑን ለይተው በአቅራቢያ ወደሚገኝ ሆስፒታል ወይም ደግሞ ጤና ጣቢያ፣ ማንኛውም አይነት ጤና ጣቢያ ሆስፒታል ሊሆን ይችላል፣ ራሳቸውን ወደዛ መውሰድ አለባቸው ማለት ነው።
ዶክተር አህመድ አደም እንግዲህ በቅዱስ ጳውሎስ ሆስፒታል ውስጥ የጽንስና የማህፀን ሕክምና ሬዚደንት ናቸው። ከኛ ጋር ስለነበሩት ቆይታ እጅግ አብዝቼ አመሰግናለሁ። ሰውን ስላንተ ብዙ እያሉ ነው እንደራሱ ያወራሉ ግን ይሉሃል።
የጋቢና ቪ የእሁድ ምሽት ጥር 7 2015 ዓ.ም መሰናዶ እዚህ ላይ ተጠናቋል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የሚኖራችሁን አስተያየትና ጥያቄዎች በፌስቡክ ገጻችን ቪያም ሃሪክ ላይ ለጋቢና ቪ ያላችሁ አድርሱን። የደንገረመው መሰናዶን በመምራት ብርሃን ኃይሉ በቅንብሩ አብረናችሁ ነበርን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ደሩ።